ራይድምስ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ ክቡራን አድማጮቻችን፣ እንደምን ሰነበታችሁ? ባለፉት ቀናት እግዚአብሔር ያንዳንዳችንን በነበርንበት ስፍራ ተጠብቆ እንደገና ደግሞ በዚህች ምሽት እዚህ በራዲዮ አየር ሞገድ አማካኝነት እንድንገናኝ ፈቃድ ሆኗልና እግዚአብሔር ለዘላለም የተመሰገነ ይሁን። ዛሬው ምሽት ክፍለ ጊዜ ጥናታችን እንደተለመደው የሮሜን መልእክት ጥናታችንን እንቀጥላለን። እንግዲህ በማስቀደም እንደተለመደው ይህንን ዝማሬን ጋብዛችኋለሁ። እግዚአብሔር ስለዚህ ዝማሬ ይክበር ይመስገን። ያስለቀሰንን ያሳዘነንን በሕይወታችን ላይ ቆሞ እየረገጠን እንባችን እንድናፈስ ያደረገንን መከራ ኢየሱስ ክርስቶስ በጣጠሰው። ነሆ በርሱ ሰላምን አግኝተን ዛሬ ደግሞ ከናፍርቶቻችን ተከፍተው ቅዱስ ስሙን ይጠራሉ። እግዚአብሔር ይህንን ነገር አድርጓልና ለዘላለም የተመሰገነ ይሁን። ወዳጆቼ ዳንኤል በዚህ ዝማሬ ስላገለገለን እግዚአብሔር ባለበት ስፍራ በኑሮውና በአገልግሎቱ ይባርከው። እስቲ እንጸልይ። ጌታችን ሆይ ከመከራችን ከጭንቀታችን ካበሳችን ያሳረፍከን አንተን። ዛሬ ደግሞ ጠላት ዲያብሎስ ይሄ ጎደለ ይሄ ያነሰ ያለ 10ንና 9ን ቀዳዳ ያሳየ ህይወታችንን ይከሳታል። እግዚአብሔር ሆይ በልጅ በጌታ በኢየሱስ ክርስቶስ በኩል ድል ይገኛልና መርታትን ብርታትን ጥንካሬን እንድትሰጠንና ከዚህ ከጎስቋላ ህይወት ደግሞ እንድታወጣን እንለምናለን። አቤቱ መድኃኒታችንና ጌታችን ሆይ አንተን የዘላለሙን ህይወት ጌታችንን አግኝተናልና እጅግ ደስ ይለናል። ኑሯችን የሚሟላው አንተ ስትከብርና ስትኖርበት ብቻ ነው። ያላንተ ህይወት ጎደሎ ነው። እግዚአብሔር አባቴና አምላኬ ሆይ በዛሬው ምሽት ደግሞ ከቃልህ ታምራትን ማየት እንድንችል የልቦናችንን አይኖች አብራ። በዚህ ጊዜ ፍራዳውናቸው ዙሪያ ተኮልኩለው አንተን ተስፋ አድርገው አንተንም የሚጠባበቁትን ወገኖቼን እንድትባርካቸው አንተነትህንም እንድትገልጽላቸው ለምንሃለሁ። አቤቱ ጌታዬ ሆይ ቃልህ መድኃኒት ነው። መድኃኒትነትህ ደግሞ በዚህ ጊዜ በሕይወታችን እንዲገለጥን ለምንሃለን። የሚኖረንን ጊዜ ሁሉ ባርክልን። በመድኃኒታችን እና በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ስለ ዳዊትና ስለ አብርሃም ከተመለከትን በኋላ ከምዕራፍ 4 ማለት ነው ከምዕራፍ 5 ደግሞ የደህንነትን ጥቅም ስንመለከት ከጊዜ አቋያ ትምርታችንን ማገባደዳችን ይታወሳል። ዛሬው ምሽት ክፍለ ጊዜያችን የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 5 ቁጥር 2ን ተመልከቱ። ሮሜ ምዕራፍ 5 ቁጥር 2 ወዳጆች ባለፈው ክፍለ ጊዜ አንድ ኃጢአተኛ በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ካመነ በኋላ በሕይወቱ ውስጥ የሚያገኘው ጥቅም አንደኛ ሰላም ነው ብለናል። እንግዲህ ተመልከቱ ከእግዚአብሔር ጋር ታረቁ የሚል የወንጌል መልእክት አለ። ለመታረቅ ቀጣዩ እርምጃ የራሳችሁ ነው ማለታችንም ይታወሳል። የሰጠውን ማዳን ስትቀበሉ ጌታ ማለቴ ነው ኃጢአታችሁን ይቅር ስለምትባሉና ይቅር ስለሚላችሁ ሰላምን መለማመድ ትጀምራላችሁ ብለን ትምርታችንን መደምደማችን የሚታወስ ነው። ወዳጆቼ ዛሬ እጅግ በጣም ብዙ ሰዎች በመሽት ጭንቅላታቸውን በትራሳቸው ውስጥ ቀብረው በልባቸው ውስጥ ሰላም እንዴት እንደሚመጣ ያስባሉ። ብዙዎቹ ሌሊቱን ሙሉ በጀርባቸው ተኝተው አሪያውን እየቆጠሩ የሰላሙ መንገድ የሚገኝበትን መፍቴ ያሰላስላሉ። ኦ ዛሬ ስንቶቹ በጭንቀት ጀልባ ውስጥ ናቸው። የጥፋተኝነት ሸክምን ተሸክመው የነፍሳቸውን ስቃይ ለማስታገስ የሚችሉበትን ቦታ ለማግኘት የሚናፍቁስ ስንቶች ናቸው። ከጥቂት ዓመታት በፊት ክርስቲያን የሆነ የስነ ልቦና አማካሪ ሲነግረኝ አበበ የነፍስን የጥፋተኝነት ሸክምና ስሜት ማራገፊያ ብቸኛ ስፍራ ቢኖር የክርስቶስ መስቀል ነው ሲላጫውተኝ እንዴት ልቤን አሳረፈው መሰላችሁ ንግግሩ። እውነት ነው ሰላም ለእግዚአብሔር ልጆች የተሰጠ ድንቅ ስጦታ ነው። እግዚአብሔር ለዘላለም ይክበር ይመስገን። ሁለተኛው ነጥብ ደግሞ ብቃት ነው። ይህንን አስታውሱ። አንድ ኃጢአተኛ በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ካመነ በኋላ በሕይወቱ የሚያገኘው ጥቅም አንደኛው ሰላም ነው ብለናል። ሁለተኛው ደግሞ ምንድነው ማለት ነው? ብቃት ነው። እስቲ ሮሜ ምዕራፍ 5 ቁጥር 2ን ተመልከቱ። እንዲህ ይላል፣ በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔር ክብርም ተስፋ እንመካለን ይላል። ብቃት እኔም ሆንኩ እናንተ በጸሎት ወደ እግዚአብሔር ፊት የመቅረብ ችሎታን ማግኘታችንን ያመለክታል። መቼም አንድ ሰው ከእናንተ ጋር ስለ ችግራችሁ፣ ስለ ጓደኞቻችሁና ስለምትወዱት ነገር ሁሉ ቢያዋያችሁ ጥሩ ነው። ዛሬም የእግዚአብሔር ልጆች እንደመሆናችን መጠን ጸሎታችንን ወደሚሰማውና ወደሚመልሰው ወደ ሰማዩ አባታችን ለመቅረብ ብቃቱን አግኝተናል። ይህ ማለት ግን ዘወትር የምትጠይቁትን በሙሉ ይመልሳል ማለት አይደለም። ነገር ግን ወዳጆቼ ዘወትር ይሰማችኋል። እንዲሁም አንዳንድ ጊዜ የምንጸልየው ጸሎት ለኛ መልካም ካልሆነ የሰማዩ አባታችን አይሆንም በማለት ይመልስልናል። ጸሎታችንን የሚመልስልን እንደኛ ፈቃድ ሳይሆን እንደርሱ ፈቃድ ነው። ይህንን አስተውሉ። እግዚአብሔር ጸሎታችንን የሚመልስልን እንደኛ ፈቃድ ሳይሆን እንደርሱ ፈቃድ ነው። ወደ ቆምንበት ወደዚህ ጸጋ በእምነት መግባትን እንዳገኘን ልትገነዘቡ ትችላላችሁ። ሶስተኛው ነጥብ ደግሞ ተስፋ ነው። አንድ ኃጢአተኛ በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ካመነ በኋላ በሕይወቱ የሚያገኘው ጥቅም ምንድነው ማለት ነው? ተስፋ ነው። በእግዚአብሔር ክብርም ተስፋ እንመካለን የሚለው ሶስተኛ ጥቅም ነው። በዚህ ላይ የምንነጋገረው ተስፋ የእግዚአብሔር ቃል የሚናገረውን ተስፋ ነው። ጳውሎስ ቲቶ ለተባለው ወጣቱ አገልጋይ ሲናገር የተባረከውን ተስፋችንንና የመዳኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እያለ ይናገራል። ቲቶ ምዕራፍ 2 ቁጥር 13ን ተመልከቱ። ቲቶ ምዕራፍ 2 ቁጥር 13 ይህ ታላቅ ተስፋ የሚያመለክተው የኢየሱስን ዳግም መምጣትና ከዚህ ዓለም ቤተ ክርስቲያንን መውሰዱ ነው። ይህም ተስፋ ታላቅ ተስፋ ሲሆን እርሱ በሚመጣበት ጊዜ የሚፈጸም ነው። አሁን የእግዚአብሔር ልጆች ሁሉ ይህ ተስፋ አላቸው። ይህም ማለት ወደፊት አሻግሮ የሚያዩት ነገር አላቸው ማለት ነው። ዛሬ ወዳጆቼ እኔና እናንተ በብዙ ሺዎች በሚቆጠሩ ተስፋ በሌላቸው ሰዎች መካከል ነው የምንኖረው። ይህችም ዓለም የራሷን ችግር መፍታት አንድም ቀን አልቻለችም። ይህንንም መጽሐፍ ቅዱስ ያረጋግጥልናል። ዛሬ ዓለማችን ተስፋን እየፈለገች ነው፣ ወደፊትም እየተመለከተች ነው። ይህም የሚያሳየን ዓለማችን ረፍት እንደሌላት ነው። ስለዚህም ነው በአሁኑ ጊዜ በዓለም ዙሪያ ብዙ አይነት እንቅስቃሴዎችን የምንመለከተው። እንደሚመስለኝም ብዙ ሰዎችን ወደ አልኮልና ሐሺሽ ሱሰኝነት እየወሰደና በያውራው ጎዳናው ዳርቻ እንዲወድቁ ያደረገ ይህ ተስፋ ማጣት ነው። ተስፋ ማጣት የሰውን ልጆች ወደፊት ሊሆን ያለውን ነገር አሻግሮ ማየት አላስቻላቸውም። አይናቸውን አሳውሯል፣ ህሊናቸውንም አደንዝዟል። የዚህ ዓለም ልጆች ከጌታ ፈቃድ ከወጡበት ማግስት ጀምሮ እንደ ሥጋ ፈቃዳቸው ያቅዳሉ፣ ያልማሉ። ይሁን እንጂ አንድም ቀን ከዕቅዳቸው መጨረሻ ደርሶ ስለማያውቁ በተስፋ መቁረጥ ጀልባ ሌት ተቀን ሲባዝኑ ይታያሉ። የእግዚአብሔር ልጆች ግን ተስፋ አላቸው ወዳጆቼ። ያም ተስፋ የተባረከ ተስፋ ነው። ሁሉም ነገር ለመልካም እንደሚሰራ በሚገባ ያውቃሉ። ሮሜ 8 ምዕራፍ 28ን በኋላ ተመልከቱ። ሮሜ 8 ቁጥር 28ን በኋላ አንብቡ። ምንም ነገር ከእግዚአብሔር ፍቅር እንደማይነጥላቸው ያውቃሉ። ሮሜ 8 ቁጥር 39ንም ተመልከቱ። ይህ የተባረከ የቤተ ክርስቲያን ተስፋ እንዴት ያለ ጻድቅ ተስፋ ነው! እግዚአብሔር ይክበር ይመስገን። አራተኛው ነጥባችን ደግሞ በመከራ መመካት ነው። ልብ በሉ፣ አንድ ክርስቲያን በጌታ ካመነ በኋላ ያለው ነገር ምንድን ነው ማለት ነው? ወይም የሚያገኘው ጥቅም በመከራ መመካትን ይችላል ማለት ነው። ልብ በሉ፣ አንደኛው ሰላም ነው፣ ሁለተኛው ብቃት ነው፣ ሦስተኛው ነጥባችን ተስፋ ሲሆን፣ አራተኛው ደግሞ በመከራ መመካት የሚል ነው። ሮሜ ምዕራፍ 5 ከቁጥር 3 እስከ 4 ያለውን ስፍራ ተመልከቱ። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። በሌላ አባባል በመከራ እንደሰታለን። መከራ ትዕግስትን እንደሚያደርግ ወቁ። ትዕግስት ወዲያው የሚመጣ ነገር አይደለም። ትዕግስ የምንለማመደው ነገር ነው። ልምምዳችን ደግሞ ተስፋ ያደርግልናል ማለት ነው። ከመከራ ጋር የተያዙ 3 ቃሎችን እዚህ ላይ መግለጹ ተገቢ ነው። የመጀመሪያው ደስታ ጻፍ አድርጉ ቶሎ ቶሎ። እነዚህ አሁን ምነግራችሁ ከመከራ ጋር የተያዙ 3 ቃላትን ለመግለጽ እወዳለሁ። የመጀመሪያው ደስታ፣ ሁለተኛው ተስፋ፣ ሶስተኛው ደግሞ ትዕግስት ናቸው። እግዚአብሔር የመንፈስ ፍሬ የሆኑትን በሕይወታችን ውስጥ እየሰራ ነው። በሌላ አባባል በአማኝ ሕይወት ውስጥ የተሻለን ነገር ለመስራት መከራ አስፈልጊ ነው። ዓለም እንዲያታስብም ትንሽ ደስታ ካለ መከራ ከሌለብህ ተስፋ ይኖርሃል። ስለዚህ ተደሰት የሚል ሳቤ ነው ያላት። ይህ ግን ወዳጆቼ ለእግዚአብሔር ልጆች የሚሰራ አይደለም። በመሰረቱ መከራ በሕይወታችን ውስጥ እነዚህን ፍሬዎች እንድናፈራ ያደርገናል። አምስተኛው ነጥባችን ደግሞ የእግዚአብሔር ፍቅር ጥቅማችን ነው ማለት ነው። እስቲ ቁጥር 5ን ተመልከቱ። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አሳፍርም ይላል። ይህ ጥቅስ እኔ ከልጅነቴ ጀምሮ እጅግ አድርጌ ወደዋለሁ። ተማሪ ሆኜ ያለው በራስጌ በጽሑፌ አወላግጄም እንኳን ጽፌ የለጠፍኩት ዛሬ ትዝ ይለኛል። እንደገና ላንብበው። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል። በኔ በመኝታ የግርግዳ ላይ ተጽፎ የሚገኘው ተስፋ አያሳፍርም የሚል ነበር። ደስ ይለኛል። የእግዚአብሔር ፍቅር ወዳጆቼ በልባችን ስለፈሰሰ ማለት የኛ ፍቅር ለእግዚአብሔር ማለት አይደለም። ይህ ማለት ግን የእግዚአብሔር ፍቅር ለኛ ማለት ነው። ይህም ፍቅር በተሰጠን መንፈስ ቅዱስ ሕያው ሆነ። ስድስተኛው ደግሞ ጥቅማችን ምንድነው ማለት ነው? መንፈስ ቅዱስ ነው። እንግዲህ አንድ አጥያተኛ በልጁ በጌታ በኢየሱስ ክርስቶስ ካመነ በኋላ የሚያገኘው ጥቅም መንፈስ ቅዱስ ነው። የመንፈስ ቅዱስ አገልግሎት በሮሜ መልእክት ውስጥ ሲገለጽ ይህ የመጀመሪያው ነው። ይህም ጳውሎስ አስቀድሞ ለጠቀሳቸው የመዳን ጥቅሞች ውክልናን ሲሰጠው ነው። ምዕራፍ 8 እስከምንደርስ ድረስ በሮሜ መጽሐፍ ውስጥ ወደ መንፈስ ቅዱስ አገልግሎት አንገባም። በምዕራፍ 8 ውስጥ መንፈስ ቅዱስ ከ20 ጊዜ በላይ ተጠቅሶ እናገኛለን። እዚህ ላይ ግን የተገለጸልን መንፈስ ቅዱስ ለሁሉ አማኞች እንደተሰጠ ነው። ለተወሰኑ ብቻ አይደለም፣ ለሁሉ መሰጠቱን ለማሳየት ነው። ለቆሮንቶስ ሰዎች ጳውሎስ ሲጽፍ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላቸዋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 የቆሮንቶስ ቤተ ክርስቲያን አማኞች ሥጋዊ ሰዎች ነበሩ። ጳውሎስም ሲጠራቸው በክርስቶስ ሕፃናት ይላቸዋል። ሆኖም መንፈስ ቅዱስ በእነርሱ ዘንድ ይኖር ነበር። ይህም ድንቅ ነገር ነው። እኔ ወደ ክርስቶስ ስመጣ ወዳጆቼ እግዚአብሔር በማዳን አገልግሎት ውስጥ የሰጠውን ነገር በሙሉ ተቀብያለሁ። በዚህም ደስተኛ ነኝ። በአማኞች ልብ ውስጥ የእግዚአብሔርን ፍቅር የሚያኖርና እንዲሰራ የሚያደርግ መንፈስ ቅዱስ ነው። ይህም ለኛ የተሰጠ የእግዚአብሔር ፍቅር ነው። ዛሬ እግዚአብሔር እንደሚወደን ሊገባን ያስፈልጋል። ሰዎች በሕይወታቸው ውስጥ ይህ መሆኑን በምን ያረጋግጣሉ? የእግዚአብሔርን ፍቅር መንፈስ ቅዱስ ያስ ያደርግልን ብቻ ነው። ስለዚህም ደግሞ እንዲህ ያልን በመስጋና እግዚአብሔርን እስቲ እናሞጋክሰው። አንደበቴ ከመስጋና በቀር ላያውቅ ይዘምራል አንተ ክብር ዘለቸኛ የለም ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶም ለው ከምስጋና ሌላ አንደበቴ ከምስጋና በቀር ሌላ ያውቅም ይዘምራል ላንተ ክብር ዘለቸኛ የለም ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶም ለው ከምስጋና ሌላ ምድር
ኃጢአቴ ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን ምክንያቴ ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን።
ወዳጆቼ የእናንተስ ምክንያት ምንድን ነው? የእግዚአብሔር ፍቅር በልጁ በጌታ በኢየሱስ ክርስቶስ በኩል በልባችሁ ውስጥ ስለፈሰሰ ምን ምክንያት አላችሁ? ለጌታስ የምትሰጡት ምስጋና ምንድን ነው? እስቲ ዘማሪውን እንደገና እናድምጠው።
ልጃንተ ክብር እንጂ ይሁን ደስ እንዳለ አልሰለችም ሁል ጊዜ ጌታ ይባገብ ሳልሻም በዘመኔ ካንተ ሌላለኔ ሆርቻለሁ ላለነይ ኢየሱስ መድኔ ብቻ አንተ ክበር እንጂ ይሁን ደስ እንዳለ አንሰለችም ሁል ጊዜ ጌታ ይባገብር ምክንያቴ ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን ምክንያቴ ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን። ልማድክ ነው ከፍ ማድረግ ተምረ የምታከብር ያራክን መሸላለም ማብቃት ለቁም ነገር እንቱ አረፍ እኮ ያለ ወዳንተ ሲጠቃ አመለጠ ባንተ ጉልበት ከጠላት መንጋጋ ልማድክ ነው ከፍ ማድረግ ተምረ የምታከብር ያራክን መሸላለም ማብቃት ለቁም ነገር እንቱ አረፍ እኮ ያለ ወዳንተ ሲጠቃ አመለጠ ባንተ ጉልበት ከጠላት መንጋጋ ምክንያቴ ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን ምክንያቴ ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላኬ ተገዙ ነፍሴ ሆይ አክብሪው።
አሁንስ ወዳጆች እግዚአብሔርን የምናመሰግንበት ብዙ ብዙ ምክንያቶች የሉምን? ተከስተ ብቻ ነው እንዴ እንደዚህ ያለም ይዘምረው? መድኃኒታችን ኢየሱስ ክርስቶስ ሲያገኘን ጻድቅ ሆነን አይደለም የጎሰቀልን፣ እንዲሁም ደግሞ ከእርሱ ፊት የሸሸንና የጠፋን ነበር። ዛሬ ኢየሱስ ክርስቶስ ከማድረባ ስፍራ ከጠመምንበት ከጎደልንበት ነገር አንስቶ እነሆ ዛሬ ሙሉ ሰዎች አድርጎናል። ምዝጋና ለእሱ ብናቀርብና ብንሰዋለት አይበዛበትም ያንስበታል እንጂ። እግዚአብሔር ይሄ ይበቃል ብለንኛ ራሳችን የምናቀርብለት ምንም መስዋዕት የለም። ኢየሱስ ክርስቶስ ከኔና ከናንተ የሚፈልገው ነገር ቢኖር ወዳጆቼ የምዝጋና አንደበት ብቻ ነው። እግዚአብሔር ለዘላለም የተመሰገነ። እዚህም ዝማሬ ደግሞ ያገለገለንን ወንድማችንን ተከስተን እግዚአብሔር በኑሮውና በአገልግሎቱ አብዝቶ አብዝቶ ይባርከው።
በዝማሬ ላይ ዝማሬ ገና በዛለው ተባረክ ብዬ ሁልጊዜ ሰዎች ይጠግባሉ።
አሁን ወዳጆቼ ጳውሎስ የእግዚአብሔርን ፍቅር እንዴት እንደገለጸ ልብ ብለን እንመልከት። ቁጥር 6 ነው ተመልከቱ። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ክርስቶስ ሞተው መልካም ለሆኑ ወንዶችና ሴቶች ሳይሆን እግዚአብሔርን ለሌላቸው ኃጢአተኞች አስቀድሞም ለርሱ ጠላት ሆኖ ለሚመላለሱት ለማይወዱትና ለሰቀሉት ሁሉ ነው። እርሱም ስለ እነርሱ ሲማልድ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ነበር። ሉቃስ 23 ቁጥር 34ን ይመለከቷል። ወዳጆቼ እኔም ሆንኩና አንተ ድሮ ወይም ደግሞ ከዚህ ቀደም እግዚአብሔር ከሌላቸው ሰዎች መካከል ነበር የምንቆጠረው። እግዚአብሔር ለኃጢአተኛው ሰው ታላቅ ነገር ነው ያደረገው። ከፍቅር በላይ ነው ያደረገው። እግዚአብሔር ቅዱስና ጻድቅ አምላክ ነው። እግዚአብሔር በምንነታችንና በማንነታችን አይደለም የወደደን። ሰዎችን ክፉ ካደረጋቸው እግዚአብሔር አይወዳቸውም ማለት ትክክል አይመስለኝም። እግዚአብሔር ይወደናል። እግዚአብሔር እንዳይወዳችሁ ማድረግ የምትችሉ አይመስለኝም። እግዚአብሔር አይወደኝም ብላችሁ የምታስቡ ከሆነ ገና የእግዚአብሔር ፍቅር ደረጃ ላይ አልደረሳችሁም ማለት ነው። ፀሐይ በአድማስ ላይ እንዳትወጣና በምድርም ላይ ብርሃኗን እንዳትፈነጥቅ ፍጥረታትንም እንዳታሞቅ መከልከል ፈጽሞ አትችሉም። ነገር ግን ራሳችሁን ከፀሐይዋ ሙቀትም ይሁን ብርሃን ልትሸሽጉ ትችላላችሁ። በላያችሁ ላይ ከሚያንጸባርቀው የእግዚአብሔር ፍቅር የኃጢአትን ጃንጥላ ልትዘረጉና ከእግዚአብሔር ፈቃድ የመሸሽን መንገድ ልትከተሉ ብትሞክሩም የእግዚአብሔርን ፍቅር ልታቆሙም ሆነ ልትከለክሉ አትችሉም። እውነቱ ይህ ነው። እነዚህ አጓጉል ምግባሮቻችሁ የእግዚአብሔርን ፍቅር መለማመድን ሊከለክሏችሁ ይችሉ ይሆናል። ነገር ግን እርሱ አሁንም ቢሆን ይወዳችኋል። የእግዚአብሔር ቃል ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታው ነው እንጂ ከእናንተ አይደለም ይላል። ኤፌሶን ምዕራፍ 2 ቁጥር 8ን ተመልከቱ። እግዚአብሔር በጸጋው አድኖናል። ወዳጆቼ እግዚአብሔር ዓለምን ስለወደደ አንድያ ልጁን በመስጠት አዳነን። በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ይላል። ዮሐንስ ምዕራፍ 3 ቁጥር 16ን ልብ ይሏል። ወገኖቼ እግዚአብሔር ፍቅሩን ለእናንተ መግለጽ ስለወደደ ልጁ ለእናንተ ሲል ሞት ዘንድ አሳልፎ ሰጠ። ለኃጢአታችሁም የሚሆን የቅጣት ዋጋን ከፈለ። ይህ ቅዱስ አምላካችን አሁን የሚያድናችሁ በርሱ መንገድ ስትመጡ ብቻ ነው። በርግጥ ወደርሱ የምትመጡበት የራሳችሁ መንገድ ሊኖራችሁ ይችላል። ወገኖቼ ወደርሱ የምንመጣበትን መንገድ የወሰነ እርሱ ነው። እኛ ልንወስን አንችልም። ይህች ዓለም የርሱ ነች፣ የኛ አይደለችም። በዚህችም ምድር ላይ ሊሆን ያለውን ሁሉ የሚያዝበት እርሱ ነው። እኛ የርሱ ታዛዦች ነን። በእውነተኛውና ለሰው ሁሉ በሚመቸው የርሱ በሆነው መንገድ በክርስቶስ በኩል ብቻ ወደርሱ እንድንመጣ አዘዘን። ዮሐንስ ምዕራፍ 14 ቁጥር 6ን ተመልከቱ። እግዚአብሔር ስለዚህ ድንቅ አሰራሩ ለዘላለም የተመሰገነ ይሁን። እንግዲህ አድማጮች የዛሬው ምሽት ጥናታችን በዚህ ላይ ያበቃል። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። ደህና እደሩ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና እደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።